ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ከተመሰረተበትና ትግል ከጀመረበት ጊዜ አንስቶ ቀደም ብሲል በመይሶን በኋላም በደርግ ኢሳፓ በወያኔ አሁን ደግሞ የፍቅርና የመደመር አውባውራንን በሚሉ ትራዝነጠቆች የሐሰት ፕሮፓጋንዳዎች እንተንሱበታል። አንዱም ውሃ የማይቋጥር ድርጅቱ ይህን አስመልክቶ ከአመታት በፊት ለምን ይዋሻል በሚል በተከታታይ ምላሽ ሰጥቶ ነበር። ክፍል 9ን እናሰማለን። በማስከተልም ማንያውራ የነበረ በሚል በተከታታይ በኢሃፓ ከወጣው ጽሑፍ ክፍል 10ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አውደን ተናግሮ ከመሸበት ማለ ወሸብን ደወነ መጋለጡ ላይከ አውደን ተናግሮ ከመሸበት ማለ ለምንስ ይዋሻል? እስከመቼስ ይዋሻል? ቁጥር 9 ውሸት ደግ ነበር ጣጣው ባል ነበር እንደተባለው ሁሉ በቃል ተነግሮ ከመተነው ውሸት በላይ መዘዘኛው ደግሞ በወረቀት ላይ የሚሰፍረው ነው። ሞኝና ወረቀት ያስያዙትን አይለቅም እንደሚባለው መሆኑ ነው። የወያኔና ጭፍሮቹ ውሸት በሬዲዮና በቴሌቪዥን ማለትም በቃል በአልዋልተኞችና ዋሾች መሰራጨት ብቻ ሳይሆን በተለይ በአሁኑ ጊዜ በመጽሐፍ መልክ በሰፊው እየተነዛ ነው። በአገር ቤት ያለው ዜጋ የመጽሐፍ ማንበብ ጉጉቱ እየጨመረ መምጣቱ ደስ የሚያሰኝ ቢሆንም ሐቁን መሰረት አድርገው የሚታተሙ መጽሐፍት ቁጥር በጣም ጥቂት ነው። በአንጻሩ የወያኔ ቀጥረኞችና ነበርን አወቅን ባዮች የሐሰት መርዛቸውን የሚረጩባቸው መጽሐፍት በብዛት በወያኔ በጎ ፈቃድ ይታተማሉ። የማያውቁትን አወቅን ብለው የወያኔን ጸረ ኢሃፓ ሐሰት በማስተራጨት ከወያኔ እርጥባን ፈላጊ ቀጥረኛ ባለብዕሮችም እየፈሉ ናቸው። በተቀሉ ምላሽን መጠየቃቸው አልቀረም። መለስ ዜናዊን ስዩም መስፍንን ወያኔን እንደ ድርጅት የሚያደንቁ መጽሐፍት ብቅ ብለው ወያኔ ራሱ በሽዎች እየገዛ በማሰራጨት ላይ ነው። በእነዚህ መጽሐፍት ውስጥ ተራራን ያንቀጠቀጠ ትውልድ በሚሉ ቅጾች የተጀመረው ጸረ ኢሃፓ ውሸት ተስተጋብቶና ተስፋፍቶ ይገኛል። የሀገራችን ሰው ግን በመጽሐፍም ሊዋሽ እንደሚችል ጠንቅቆ የሚያውቀው ነው። አጼ ኃይለ ሥላሴን ለምሳሌ ለማስተሰት ብዕር ያነሱ ልጅ ኢያሱን ማጥላላታቸው የሚተበቅ ነው። አንድ ጠባብ የኦሮሞ ምሁር ለምሳሌ ከፈረንጅ ጋር ሆኖ ኢትዮጵያ የለየችና ከጋ ከአየር የተፈረጸች ልቦለድ ናት ብሎ ብዙ ገጾች ያሉት መጽሐፍ ከትቧል። በመጽሐፍ መልክም ይዋሻል። የደርግ አረመኔዎች ወይም ቀይ ሽብር አራማጆችን በበኩላቸው ምስክር ሆነን እያሉ ምን ያህል በጸረ ኢሃፓ ውሸት መሰማራታቸውን የታዘብነው ነው። መሰል መጽሐፍትን ወያኔ በፍቅር ያሰራጫቸዋል። ህዝብን ከህዝብ ለማናከስ የተጻፉ ብልሹ ትረካዎችም ዛሬ በኢትዮጵያ ገበያ እየተሸጡ ናቸው። የመጽሐፍቱንና ደራሲዎችን ስም መጥቀሱ ክብር መስጠት ይሆናል በሚል የምናልፈው ሲሆን ስለኢሃፓ ሐቁ ሰፍሮና ተጽፎ ያለ ቢሆንም አሻፈረም ብለው መቃላመዱን የሚመርጡ ሌሎች መኖራቸው ደግሞ እየታተሙ ካሉ ራሳቸውን ታሪክ ተራኪ ከሚሉ መጻሕፍት ልንረዳው የምንችለው ነው። ለሐቁ ከቶም ግድ የሌላቸውና አንዱ ገጽ ሌላውን የሚቃረን አድርገው መጻፋቸው የማይታያቸው ጸሐፊዎች በርክተዋል። በመሆኑም በኢሃፓ ላይ ውሸት በውሸት ላይ እየጨማመሩ ይጽፋሉ። የወያኔዎቹ የሚጠበቅና የሚገባም ሲሆን የደርግ ወንጀለኞች ኢሃፓን በሐሰት በመክሰስ ሊያካሂዱ የሚጥሩት የራስ መከላከል የሚታየንም ቢሆን ሌሎች ግን ነበርን ባዮች እየረጩት ያለው ሐሰት ግን ልዩ እግዘትን መጠየቁ የሚያከራክር አይደለም። የካቲትን አብዮት ታሪክ ማን ሊጽፍ የሚል አጋጅ አቋም ባይኖረንም ሊጽፍ የሚቃጣ ሲሆን በእንቅስቃሴው የተካፈለ አሊያም በቂ ጥናት ያደረገና ሐቀኛ መረጃ የተበሰበ መሆን አለበት አለባት። የኢሃፓ አመራር አባላት በአዲስ አበባ በሚስጥር ተሰብስበው በመንግስቱ ላይ የሞት ፍርድ ፈረዱ ብሎ ከዚያም የፈራጆቹን ማለትም የኢሃፓ መሪዎችን ስም ዝርዝር ሲደረድሩ የመይሶንም ማዕከላዊ ኮሚቴዎችን ስም ኢሃፓ ብሎ ማቅረቡ ወይም በከተማ ያልነበሩትን መሪዎች ነበሩ ማለቱ ውሸት ከመሆን አያመልጥም። ጻፊው በሌላ ባይከሰስ በግብር ይውጣ መጻፉና ለሐቅ ምንም ሚዛን አለመስጠቱ የሚያስወቅሰው ይሆናል። በቀይ ሽብር ተጠያቂ መሆን የሚገባው አንድ ሻምበል ለምሳሌ ወያኔን ለማስደሰት በጻፈው መጽሐፍ ኢሃፓን ምዕራብ ጀርመንና የአልጄሪያ መንግስት ተባብረው መሰረቱት ሲል ተቀዷል። እንዴት ኢሃፓ በተመሰረተበት ጊዜ ምዕራብ ጀርመንና አልጄሪያ ወዳጅ አለመሆናቸውን የሚያውቅ የለም ብሎ ነው? አልጄሪያ ሶሻሊስትና ተራማጅ ተብላ ከምስራቅ ጀርመን የወገነች ሀገር ከመሆኗ ሌላ ምዕራብ ጀርመን የአጼው መንግስት ደጋፊ ምስራቅ ጀርመን ደግሞ ተቃዋሚ እንደነበሩ የሚያውቅ የለም ብሎ ነው ያሰኛል። የጻፊ ተብዬ ዋና ዓላማ ግን ኢሃፓን ማጥላላት መስደብ በባዕዳን የተመሰረተ ጸረ ኢትዮጵያን ቅስቀሳ ለማለት በመሆኑ ለሐቁ ቦታ የለውም። የኢሃፓን ታሪክ ጻፍን ያሉ ግለሰቦች መኖራቸው ይታወቃል። ዛሬ በኢሃፓ ያሉት አይደሉም። ከድርጅቱ ወይ የወጡ ወይም ወጥተው ከደርግ ሆነ ከወያኔ ጋር ያበሩ ግን ጻፍን ብለው መጽሐፋቸውን አቀርባዋል ለማቅረብም እየተዘጋጁ ናቸው። ኢሃፓ ይህን በተመለከተ ያለውን አቋም ከአመታት በፊት ግልጽ ማድረጉ የሚታወስ ነው። በየካቲት 1986 ዓመተ ምህረት ታሪክ እንዳይጎድፍ በሚል ርዕስ ከወጣው ጽሑፍ እንጥቀስ። የኢሃፓ ታሪክ ሰፊ ነው። የተማሪዎች እንቅስቃሴ ለስር ነቀል ለውጥ ምርጫ ጆሮ ከሰጠበት ጊዜ ጀምሮ መነሳትን ይጠይቃል። ለድርጅቱ ምስረታ የተደረጉትን ጥረቶች በያቅጣጫው ማወቅን እስካሁን ምስጢር ሆነው ያሉ ግንኙነቶችንና ክንዋኔዎችን ወዘተ ጠንቅቆ ማወቅን የግድ ይላል። ለኢሃፓ አመራር ከምስረታ ጀምሮ የቆየ ግለሰብ እንኳን የድርጅቱን ታሪክ በተሟላና ሚዛናዊነቱ አጥጋቢ በሆነ መንገድ ለመጻፍ አይቻለውም። ይህ ታሪክ ሙሉ በሙሉ ይጻፍ ከተባለ የብዙ መሪዎችን አባላትን ወዘተ ተሳትፎና አስተዋጽኦ ይጠይቃል። የኢሃፓን ታሪክ ጻፍ ያለውን የመጀመሪያ ግለሰብ በተመለከተ በጊዜው ተገቢው ሂስ መደረጉና እርምቶችን መቅረባቸው የሚታወስ ነው። ድርጅቱን ከለቀቁ አመታት ያስቆጠሩ ወይም በድርጅቱና በሰራዊቱ ተሳትፏቸው ደቃቃና የጥቂት ጊዜ ሆነ ስለ ድርጅቱም ሆነ ሰራዊቱ ኢሃሰ ለመጻፍ በቂ መሰረት አይኖራቸውም። ድክመታቸውን ለመሸፈን ደግሞ በቂና ሐቅ የሆነ መረጃ መሰብሰብ ሲገባቸው አንድም የራሳቸውን ታሪክና ድርጊት ለመከላከል አልያም ወያኔን ለማስደሰት ሲሉ የማይመቹ አቋቆችን አልሰማንም ባይሆነው ይነሳሉ። መጽሐፍ ጸሐፊዎቹ ከኢሃፓ ጋር ከተለያዩ ብዙ አመታት ማለፉ እየታወቀ እንዴት ስለማያውቁት ድርጅት ወይም ሰራዊት ሊጽፉ ይነሳሉ? በተለይም ያን ቁርሻቸው ነው ወደ ጎን ትተው አቁን መቀበልና መቅረብ ተስኗቸው ይያለ። ለምሳሌ በቅርቡ ስለ ሰራዊቱም ስለ ድርጅቱም መጽሐፍ ላወጣ ነው ብሎ ሲለፍፍ ለተደመጠ አንድ ግለሰብ ቃለ መጠይቅ አቅራቢዎቹ በሰራዊቱ የነበረውን ሚና ሲጠይቁት ኢመንት መሆኑንና ራሱም ሰራዊቱን የተቀላቀለው ቆይቶ መሆኑን ሊደብቅ አልቻለም። ይሄው ግለሰብ ግን ስለ ሰራዊቱ የመጀመሪያ መታት ስለ ድርጅቱም እንዲሁ መለፈፍ ብቻ ሳይሆን በስማበለው አቦ ሰጡኝና አልፎም የወያኔን ውሸቶች በማደስ መጻሕፍትም ጻፍኩ እያለ ነው። በዚህም መሰረት ያወቀ መስሎት የተረጋገመ ውሸትን አድሶ ያቀርባል። የአባ ሰራዊት የበተና አደጋ ከደረሰበት በኋላ ለረጅም ዓመታት በትጥቅ ትግሉ ተሰማርቶ ብዙ ውጣ ውረዶችን አልፏል። ጻፍን ባዮቹ የማያውቁትና ያልነበሩበት ትግል ነው። ታሪክ ብሎ የመጀመሪያውን መጽሐፍ ያቀረበው ግለሰብ አቅጣጫውን የሳተ ትግል ብሎ አውግዞት የተወውን ትግል የአባዎች ለረጅም ዓመታት መቀጠላቸውና ግለሰቡ ከወያኔ ጋር እየታገሉ መገዛትን አቋም ይዞ ሲግባባ የቀጠለውን ጸረ ወያኔ ሀባንስ እንዴት ቦታ ሊሰጠው ወይም ሊያውቀው ይችላል? ባጭሩ የሀባን አቀኛ ታሪክ ሊጻፍ የሚችለው በሀባዎች እንጂ በታኞች፣ አንጃዎች ወይም የወያኔ ተለጣፊ የሆኑ ማፈሪያዎች ሊጽፉት አይችሉም ማለት ነው። ተረት ተረት፣ ውሸት ውሸት ካልሆነ ክታብ የበጠሱ ወይም ቃል ኪዳናቸውን የካዱ ጥምጥም የፈቱ ሁሉ የባሰባቸው ለመሆናቸው ተመክሮ ያስተምረናል። ብዙውን ጊዜ ከመምህሩ ደቀ መዝሙሩ የሚባልባቸው መሰል ፍጥሮች ናቸው። ይድረስ ምናምን ብሎ የጻፈው ግለሰብ ለምሳሌ ገና ትግሉ ሲጀመር የከዳ ሆኖ ሳለ መጽሐፉ ውስጥ ግን ራሱን ሁሉን አድራጊ ፈጣሪ አድርጎና ራሱን ክቦ መተረቱ አልቀረም። መስመር ሲቀይሩና ለአዲስ ጌታ ሊያድሩም ሲነሱ የነበሩበትን ማውገዝና መጨፍጨፍ የተለመደና የሚጠበቅ ነው። ሽንፈትን ተከትሎ ወይም ትግል ሲራዘም የሚመጣ በሽታ ነው። ከቀይም ቀይ እሳት ነን ያሉ ማርክሳዊ ሌኒናዊ ማዎንም ተከታይ ነን ያሉ ሁኔታው ሲጠጥር ከአድሃሪም አድሃሪ ሲሆኑ አይተናል። በግልባጩም ይሰራል። ንጉሡ ምን አጠፉ ባዮችና የአፍቅሮ ዘውድ ምሳሌዎች ደርግ ሲመጣ ልብስ ቀይረው በሶሻሊዝም ስም ሲምሉና ሌሎችን አድሃሪ ብለው ሲያዋግዙና ሲያዋክቡ ታዝበናል። ንዛዚያቸውም ሁሌ በእኛ ያኔ መጀመሩ የተለመደ ነው። በድርጅቱም ሆነ በሰራዊቱ የነበራቸው ቆይታና ሚና ከገባ ወጣ ባይለይም ያኔ ከእኛ ብለው የሚያወሩት ግን ገደብ አልባ ይሆናል። ሐቀኛ ታሪካቸው ሲመረመርም ጓዶችን ሲያጋልጡና አሳልፈው ሲሰጡ ሲያሰቃዩ የነበሩ ግንቦቴዎች መሆናቸውም ይታያል። ታሪክን ሊሽር ተነስቶ ታሪክ ጻፍኩ ወይም ልጽፍ ተነሳሁ የሚለን ሀፍረተ ቢስ ግለሰብ ለምሳሌ በሰራዊቱ የቆየው ለጥቂት ጊዜ ቢሆንም በሕዝቡ ላይ ርዕዮታችንን ጫንበትና ሃይማኖተኛው ሕዝብ አልተቀበለንም ብሎ ለጋዜጣ መግለጫ ሰጥቷል። መረጃ ሰጪዎቹ የዛሬ የወዳጆች የወያኔ ተለጣፊዎች ሊሆኑ መቻላቸው የሚገመት ነው። ግለሰቡ ያለው ላይ ከመተቸታችን በፊት ይኸው ሰው ስለ ሰራዊቱ የምስረታ ሂደት፣ የእርሾ ኃይል ስልጠና ቦታ ወዘተ እንዲሁ የጻፈው ውሸት መሆኑንም መጥቀስ ይቻላል። ኢህአፓ ጸረ ሃይማኖት ነኝ ብሎ በሃይማኖቶች ላይ ባሉታዊ ተነሳ፣ ሰበከ፣ እርምጃ ወሰደ፣ በሰራዊት ያለፈ ቀርቶ ያላለፈም ለዚህ መልሱ የሚጠፋው አይደለም። የአባ አቋሙን ከህዝብ ጋር አጣጥሞ ሊታገል የጣለ ድርጅት ነው። በአቋም ደረጃ ጸሐፊው ባይገባውም የአባ ይታገል የነበረው ኮሙኒዝምን ወይም ሶሻሊዝምን በዚያን ጊዜ በአገር ለማስፈን ሳይሆን አዲስ ዴሞክራሲያዊ አብዮትን ለማካሄድ ነበር። ይህም መሰረቱ አርሶ አደሩና ላባደሩ የሆነና ሰፊውን ህዝብ የሚያቅፍና የሰፊውን ህዝብ ጥያቄዎች ምላሽ የሚሰጥ ትግልና አብዮት ነበር። እንዴት ታዲያ በሃይማኖት ጉዳይ ከሰፊው ህዝብ ሊጣላ ኢህአፓ ይወስናል? ስለዚህም ኢህአፓ በቀስቀሳም ሆነ በፕሮግራም ደረጃ ጸረ ሃይማኖት አቋም መቼም ይዞ አያውቅም። ወያኔ ካድሬውን ጳጳስ እንዳለው በትግራይም በጎንደርም በጎጃምም ባለፈበት ሁሉ የራሱን አባል ሐላፊ ካህን ይያለ አልሾመም። በሃይማኖት መሰረት ልዩነት አይደረግ ከመለትና መንግስትና ሃይማኖትን መለያየት አለባቸው ወይም ሴኩላሪዝም መስፈን አለበት ከመለት ሌላ ሃይማኖትን በተመለከተ ኢሃፓ ያደረገው አሉታዊ ቅስቀሳ አልነበረም ዛሬም የለም። በሰራዊቱ አንዳንድ ጸሐፊውን መሰል ጥራዝ ነጠቆች የለፈፉት ከነበረም ወዲያው የሚታረም ለመሆኑ ሁሉም የሚያውቀው ነው። ከቋም አልፎ ግን ኢሃሰ በተንቀሳቀሰባቸው ቦታዎች ሁሉ የሁሉም ሃይማኖት አማኞችን በአግባቡ ከመያዝ አልፎ ድጋፍ የሰጠ መሆኑን ታሪክና ያልከዱት አባሎቹ ይመሰክራሉ። ዋልድባ ማህበረ ስላሴ የፍታይ ጊዮርጊስና ሌሎች ቤተክርስቲያኖችንና ገዳማትን በተጨባጭ በቆሳቁስም ረድቷል። ከዚህ በተጨማሪ በዝርዝር ይህን አደረገ ያን አደረገ ማለቱ ተገቢ አይሆንም። የሰራዊቱ በርካታ አባላትም ባለሃይማኖት የነበሩ መሆናቸው የሚታወቀ ነው ሳለ ድርጅቱ አማኝ ህዝብ ላይ ጸረ ሃይማኖት ርዕዮት ጫነበት ብሎ መለፈፍ መሰሪ ውሸት ከመሆን ሌላ ምን ሊሆን ይችላል? ኢሃፓ ጸረ ሃይማኖት ቢሆን የአማኞችን የቀሳውስትን የባህታውያን የእስላሞችንም ወዘተ ድጋፍ ያገኝ ነበርን? እነዚህ አይነቶቹ ዋሾች ናቸው ታዲያ ነበርን አወቅን ብለው ስለ ኢሃፓ የባጡን የቆጡን የሚቀባጥሩት። በአሁኑ ጊዜ ኢሃፓ እንቅስቃሴ እየተጠናከረ በመምጣቱ የተቀዘበዙት ወያኔዎች ብቻ አይደሉም እነመጣብንም ጨንቋቸዋል። ድርጅቱንና ህዝብን ክደው ለወያኔ የሰገዱት መራር ጀምረዋል። የኢሃፓ ወጣት ክንፍ መንቀሳቀስ በመጀመሩ የወጣቱን ታሪክ ለንጽፍ ነው ብለው መራወጥም ጀመሩ አሉ። ለደግ ሳይሆን ለለመደው አፍራሽና ወያኔን ተቃሚ ተልእኳቸው መሆኑ መሳት የለበትም። በመሆኑም ከመቼውም ጊዜ በበለጠ በያቅጣጫው በኢሃፓ ላይ ውሸት እየጎረፈ ነው። መጽሐፍቱም መብላታቸው የሚጠበቅ ነው። በዚህም በዚያም ግን ከቶም ይለወጡ የማይችሉ ሀቆች አሉ። ወያኔም የደርግ ወንጀለኞችም ሆኑ የእነነበር ንጫጫታ ሊያፈነው የማይችለው ሀቅ ኢሃፓን ይገልጸዋል። የውሸት ጋጋታ ሀቁ ብቅ እስኪል ነውና የኢትዮጵያ ህዝብ አብዛኛው ኢሃፓን የሚያይበት አይን ሊንሸዋረርና በዚያውም ተበላሽቶ ሊቆይ የሚችልበት ምንም ምክንያት ወይም ሁኔታ የለም። ኢሃፓ የህዝብን ሰፊ ድጋፍ ያገኘ ድርጅት መሆኑን የሚክዱ ጥቂቶች ናቸው። ይህን መሰል ሰፊ ድጋፍ ማግኘት የቻለው የህዝብን ሰቆቃ በማስተጋባቱ የህዝብን መፈክሮች በማንገቡና ለህዝብ ጥቅም በቆራጥነትና ጽናት በመታገሉ ነው። ይህን በመንጻረር የሚዋሹት ሁሉ ውጤት አልባ ናቸው። ኢሃፓ በትጥቅ ትግል አስፈላጊነት አምኖ ሊሰማራ ሲነሳም ሁኔታው በፈቀደለት ደረጃ ያለውን አጣብቂኝ ሰብሮ ለመውጣት ሲጥር መቼም ቢሆን መች ድርጅታዊ ነጻነቱን ሆነ መርሁን አሳልፎ አልሰጠም። ከሄደቱና መሰሎቹ ይህም በተመለከተ የሚያዋሹት ያው የጠነዛ ውሸት ከመሆንም አላለፈም። ኢሃፓ ግን የሚፈልገውን አግኝቶ መርሁን አስከብሮ ትጥቅ ትግሉንም ሊጀምር ችሏል። ኢሃፓ የነበረው ርዕዮት ለህዝብና ለአገር ይበጃል ትግልን ይቃኛል በሚል የተያዘ እንጂ የህዝብን ፍላጎትና መብት በመጻረር በህዝብ ላይ የተጫነም እንዳልነበር መሰክሩ ብዙ ነው። ኢሃፓ በአገራችን ቢቻል ሁሉንም ኃይሎች ያቀፈ ካልሆነም አብዛኛውን ያሰባሰበና ህዝብ ሊደግፈው የሚችል ጊዜያዊ ህዝባዊ መንግስት ተቋቁሞ ወደ ዴሞክራሲ እንሸጋገራል እንጂ በማንም ግፊት ሁኔታው የግድ ባላለበት የብረት ትግል ወይም ሞት ብሎ አልተነሳም። በውስጡም የተነሳውን ያንጃ ችግር በውይይት ሊፈታ መሞከሩም የሚታወቅ ነው። ወያኔዎቹ መዋሸት እንደጀመሩት ኢሃፓ ከወያኔዎች ጋር በአዲስ አበባ ከቶምና መቼም ተገናኝቶ የተወያየ ባይሆንም ባቲምባ ከዘጠኝ ጊዜ ባላነሰ ተገናኝቶ ሰላምና መግባባትን ለማምጣት ሞክሮ አቅቶታል። ኢሃፓ ከወያኔ ጋር ልዩነቱም እነ ስብሃት ነጋና መሰሎቻቸው ዛሬ እንደሚዋሹት ሳይሆን ወያኔ ትግራይ ካልተገነጠለች ብሎ በመነሳቱና ኢሃፓንም ከትግራይ ውጣ ብሎ ጦርነት በመክፈቱ ነው። ሀቅ ታንቃለች እንጂ መነገሯ አይቀርም። ራሳቸውን ማዋረድ የሚቀናቸው ክፍሎች እንደሚሉት ኢሃፓ በኤርትራ ግንባሮች የተቋቋመ ሳይሆን በኢትዮጵያ ጀግናና ቆራጥ ልጆች የተመሰረተና በውስጡም የተሰለፉት የኤርትራ ተወላጆች ኤርትራ ብለው ሳይሆን ኢትዮጵያ ብለው ጠባቦችን ታግለው የተሰዉ መሆናቸውን በ1983 ዓመተ ምህረት በቋራ ወያኔ ሲታገሉ የተሰዉት እነ ገለብና ጃብር ሳይቀር መስክር ናቸው። ኢሃፓ በምንም ጊዜ የኢትዮጵያን ጥቅም አሳልፈው ለማንም ባዕድ አልቸበቸበም። ደርግና አልፎም ወያኔን በመጻረር የለፈፉት ሁሉ ማስረጃ የሌለው ነጭ ውሸት ነው። ለቻይናም ለሶማሊያም ለአረብም ለሊቢያም ሆነ ለእንግሊዝና አሜሪካ እንደሌሎቹ ተጎንብሶ አገርን አልሸጠም። ጋዳፊ ሆይ አረብ ነን እኮ ያባቴ ስም ዜናዊ ራሱ የየመን ስም ነው ብሎ ዋሽቶ ራሱን አላዋረደም። ለጥቅማ ጥቅም ሲል በፊርማ ሲሶ የኢትዮጵያ መሬት የሶማሊያ ግዛት ነው ብሎ እንደወያኔ አልሰጠም። ዛሬም ቢሆን ለሱዳን የኢትዮጵያ መሬት የሰጠና አገርን መሬት ለአረቦች ቻይናና ህንድ መፈንጫ ያደረገ ኢሃፓ ነው ወያኔ። ኢሃፓ ለብሔረሰቦች እኩልነት ታገለ እንጂ ግንጠላ ወይ ሞት በሚል የተሳሳተ ጎዳና አልተጓዘም። ጠባቦችም ትምክህተኞችም ያጠቁትም መርዛቸውን አላፍረጭ ስላላቸውና ብሎም ለኢትዮጵያ አንድነትና ለህዝብ እኩልነት በመቆሙ ነው። ኢሃፓ ከአገር ወዳድ ድርጅቶች ጋር አቅማቸው ደካማ በሆነበትም ሁሉ በእኩል ደረጃ በህብረቶች ተሳስሮ ለመታገል ሞክሯል። ለህብረት ምስረታም ከማንም የበለጠ አስተዋጽኦ ያደረገ ለመሆኑም ምስክር ብዙ ነው። ዛሬም ራስን በማጠናከሩ ስራ በትኩረት ቢሰማራም በቁርጠኛነት ጸረ ወያኔ ከሆኑና ህልውና ካላቸው ቡድኖች ጋር ለመወያየት ዝግጁነትን ከገለጸ ውሎ አድሯል እንጂ ጸረ ህብረት ሆኖ አይገኝም፣ ሆኖም አያውቅም። ኢሃፓ መሰረቱና ለሁሉም ፖለቲካ ውሳኔው መነሻ ያለውን የመለስ አገዛዝ መቃወምና ለመጣል መነሳት የሚል ነውና በዚህም በዚያም ከዚህ ዘረኛና አረመኔ አገዛዝ ጋር መሞዳሞድን የሚሰብኩትን ይቃወማል እንጂ አያዳምጥም። በ1997 ዓመተ ምህረት ምርጫ ሂደት የህብረት አጋሮቹ መሳተፍን ዘግይተውም ቢሆኑ ሲወስኑ በርካታ ጥያቄዎች ቢኖሩትም ጥረታቸውን ደግፈው እንደነበር ሲታወቅ፣ ከምርጫው ውጤትና ከፍጅቱ በኋላ ግን ይህንኑ መንገድ በ2002 ዳግም መጓዝ ስህተትና ጎጂም ነው በሚል በምርጫው አትሳተፉ ጥሪን አስደምጧል። የመለስን አገዛዝ ማቀፍ ሳይሆን በትግል ማርገፍና መጣል ነው የሚያስፈልገው በሚለው አቋምን በመጽናቱ ከውስጡ ለወያኔ ማሸርገድን የከጀሉ አንጃዎች ብቅ ብለው ሊያጠቁትና ለወያኔ ተጎንባሽ ሊያደርጉት ሞክረው ቅስማቸውን ሰብሮ የድርጅቱን ህልውናና የጠራ ህዝባዊ መስመር ጠብቋል። ኢሃፓ እንደ ድርጅት በጋራ አመራርና ማዕከላዊነትን በማይሰርዝ ዴሞክራሲ መሰረት የሚሰራ ድርጅት ነውናም ከሁሉም በላይ የሆነ ሊቀመንበር ወይም የሰው ጣዖት ሰይሞና አቁሞ አያውቅም። ህዝብ ነው ለሁሉም በላይ የሚለው አቋሙ ከዚሁ ጸረ ጣዖት እምነቱ ጋር ተያይዞ ሲከሰት አምልኮን ባዮችና ጭፍሮቻቸው እንዳልወደዱለት ደግሞ የሚታወቅ ነው። ኢሃፓ ትናንትም ዛሬም በህቡ የሚታገል ድርጅት ነው። ወዶ ሳይሆን ሁኔታውን የግድ ያደረገው በመሆኑ ነው። ስለዚህም ግልጥልጥ ዝርክርክ ብሎ ራሱንም ህዝብንም ለጠላት ጥቃት አሳልፎ መስጠት አይጠበቅበትም፣ አያደርገውም። አፈና ባልሰፈነበት ቦታዎች ያሉ ዜጋዎች የአገራችንን ተጨባጭ ሁኔታ በመዘንጋት የኢሃፓን ህቡዓዊነት ባሉታዊ ሊገመግሙ መነሳታቸው ተደጋግሞ የታየ ቢሆንም ህቡዓዊነቱ ልዩ ምስጢር ያለው ሳይሆን ራስን ከጥቃት ለመከላከል መሆኑ መታወቅ ያለበትም ነው። ህቡዓዊነት ለነበርን ዋሾች ቢያመችም ለድርጅቱ ቀጣይ ህልውና በጣም ወሳኝነት ያለው መሆኑ የሚዘነጋ ሊሆን አይችልም። ዋሾች ያፓን በውሸት እያጠቁ ድርጅቱን ለማውቆት የተሳሳተ ግንዛቤን ፍርሃትና ጥርጣሬንም ቢሰጡም ድርጅቱ ለህዝብ ብሎ የቆመ ኢትዮጵያዊ ድርጅት እንደነበርም እንደሆነም ማንም ሊክደው የሚችል አይደለም። አዲሱ ትውልድም ይህንን መገንዘብ ይኖርበታል። መስዋዕትነትን የማይጠይቅ ትግል ምስጢሩ ቢያንስ ለሀፋ ግልጽ ሊሆን አልቻለምና ቀንበርን ዝም ብሎ ከመቀበል ባሻገር ደግንም ሲታገል አልቋል። ከወያኔም ሲታገል እንዲሁ ከባድ መስዋዕትነትን ከፍሏል። ለመክፈልም ተዘጋጅቶ ትግሉን አፋፍሟል። ነፃነትና መብት ከተፈለገ ጸረ ህዝብ አገዛዝን ቆርጦ ከመታገልና መስዋዕትነትንም በድፍረት ከመቀበል ሌላ አማራጭ የለም። የሚለፈፈው የሰላማዊ ትግል አማራጭ እውን ሊሆን የማይችል ቡና የለም እንጂ ውሃማ ቢኖር አይነት የመታት አማራጭ ነውና ኢህአፓ ህዝብን ባልሆነ መንገድ ቃይንቶ ሊያታልል ወይም ለነመለስ ሰለባ ሊያደርግ ምንም ፍላጎት የለውም። ኢህአፓ ካለፈውም ካለውም አገዛዝ ተጠቃሚ ካለመሆኑ ሌላ መርህን እና ህዝብን ሸጦም ተጠቃሚና ፍርፋሪ ለቃሚ ሊሆን አይፈልግም። ለዚህም ነው በጸረ ወያኔው ትግል ሰፊውን ህዝብ ለማሰለፍ የሚያደርገው ጥረት ላይ ደንቃራ ሊሆን የሚፈልገውን የመለስ ቡድንና ቅጥረኞቹን የውሸት ዘመቻ በማጋለጥ ላይ ያለው። በተለይ አዲሱ ትውልድ በዋሾቹ ተደናግሮ ከኢህአፓ ጎን መሰለፍን ወይም ለኢትዮጵያ መታገልን እንዳይተወው ለትግል እንዲነፋሳ ህዝባዊ ትግል መሰረቱ ሀቅና ሀቀኝነት ነውና የውሸትን ግንብ ማፍረስና የውሸት ምስጦችንም መበታተን ይገባናል። ዝም ከተባለ ሐሰተኛ ምስክር ጉልበት ይሰብራል። ውሸት ሲበዛም እውነት ዋዛ ይሆናል። ለዚህም ነው ጠባቦች የኢትዮጵያን ታሪክ የሚበርዙትና የሚክዱት። ኢህአፓም ሐሰተኛ ብርቱ ወንጀለኛ ብሎ እነሆ ለምን ይዋሻል እስከመቼስ ይዋሻል በሚል የሐሰተኞችን ጎራ ሐቁን በመዘርዘር ያጋልጣል። ድል ለሐቅ ወዳዱ የአገራችን ሰንፍ ይህዝ እናቸንፋለን። መጋለጡን አይቀር እውነትን ተናግሮ ከመሸበት ማለ ውሸት እንደሆነ መጋለጡን አይቀር
ያ ያ ቦታ ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊታታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛስ ከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያኛው ግቢ ግን ህመሙ ጠንቶበት አቅሉን አጣበቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከርሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ
ያውራ የነበረ ክፍል 10 የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሃያልና ቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። ከ41 ዓመት በፊት መሆኑ ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ ያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። የስራት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ሲዩመ እግዚአብሔር የተባለው ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተመኩርባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መልሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ኢሃፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግልም ቦግ ያለ ሲካሄድ የነበረው የጭቆኑ ህዝብ ትግል ውጤት ነው። የላብ አደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ የአገር ሉዓላዊነት ተደፍሮ በሃይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የስርዓቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ስርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ስርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፋ የመርህና እምነቶቹ ምስክር ሆኖለታል። ጭቁኑ ህዝብ ከተባበረ የታጠቀን ኃይል ሊያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲ ነጂ ነጋዴ፣ ጭቁን ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ እያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲ 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጤው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደቱ ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበረና ዛሬ ለይስሙላ ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ፣ ብቁ መሪ ድርጅት ከሌለው፣ ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም፣ ታክሲ ነጂውም፣ የቢሮ ሰራተኛውም፣ የአየር መንገዱም፣ የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብዬን ማንኮታኮት እንደሚቻል ተረጋግጧል። ሁሉም በየፊና ወይም ዛሬ ወያናዊ መዝገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከብሔረሰብ ሌላ የቀሪው ጉዳይ አያገባኝም እያለ ተነጣጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየረገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ የአስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ኮደቀ 24ኛ አመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ፈልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። አገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋሳ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለ። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና በቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያኔም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጠ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም፣ የፖለቲካ ሪዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወኔና ጽናት ለመያዝም ራይ የፖለቲካ እምነት አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቀበው የሚያይዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህችው ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ እጆቿን ወደ ጥበብ አድማስ እንድትዘረጋ ያለመሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመንምኖ ከዚህ ድቀት የጣላትም ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበርም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በበየረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገስቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ ያገር ፍዳ ባጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥፊው መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የበየረሰብ ሆነው የሀገር አንድነት መንፈስ ሳይሆን የበየረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጫቋኝን ታግለው ያንበረክኩታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መሰዋት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጢነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በው ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎርታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉን ባዮች ተልኮ ሆኗል። ሪዮት ወይም ህዝባዊ ራእይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ በኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጫቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለእናንተ ግን መርገም ነበር ብለን እናስተውሳቸው በመፈለግ ነው። ጫቆይ ስራቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልም ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባዩንና የጨቋኙን አጎብጓቢ ማራቅ መነጠል አለበት። ኢህአፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል፣ ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢህአፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በአገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።
Push by the metal of the rain with the agony, agony.